ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው።
አድማጮቻችን አሁን በቀጥታ የምናልፈው ወደ ዶክተር ሚካኤል ዩሴፍ ትምህርት ይሆናል። ዶክተር ሚካኤል ዩሴፍ ዛሬ አዲስ ትምህርት የሚጀምሩልን ሲሆን ይህም በዮሐንስ ወንጌል ውስጥ በተጠቀሱት 7 የጌታ ኢየሱስ ክርስቶስ ተአምራቶች ላይ ተኮረ ይሆናል። ተከታተሏቸው።
Hello listening friends.
እንደምን አላችሁ አድማጮች?
It is a delight for us to know that you've tuned in to listen to this broadcast.
ፕሮግራማችን ለማድመጥ ሬዲዮናችሁ መክፈታችሁ ማወቅ ደስታን ይሰጠናል።
Today we are going to commence a new series of messages.
ዛሬ አዲስ ትምህርት እንጀምራለን።
It has to do with the 7 signs or miracles from the Gospel of John.
በዮሐንስ ወንጌል ውስጥ ካሉ 7 ምልክቶች ወይም ተአምራት ጋር የተያያዘ ነው።
I hope that you will follow with us in the scripture from the Gospel of John.
መጽሐፍ ቅዱሳችሁን ከፍታችሁ እንደምትከታተሉ ተስፋ እናደርጋለን።
The word miracle has been used and abused so often in recent times.
ከቅርብ ጊዜ ጀምሮ ተአምር የሚለው ቃል ትክክለኛ ባልሆነ መንገድ ሰዎች አገልግሎት ላይ እያዋሉት ይገኛል።
In some circles, miracle is used to define anything and everything.
ለአንዳንዶች ተአምር ማለት ምንምና ሁሉም ነገር እንደሆነ ይቆጥራሉ።
In other circles, miracles become identical with magic and trickery.
በሌሎች ዘንድ ደግሞ ካስማትና ማታለል ጋር ተያይዞ ይታያል።
Yet in other circles, miracles are viewed with skepticism.
አንዳንዶች ደግሞ ለተአምር ያላቸው አታይ በተጠራጣሪነት ላይ ተኮረ ነው።
In fact, I know about a skeptical Sunday school teacher who was teaching a group of 6th graders.
በአንድ የሰንበት ትምህርት ቤት የስድስተኛ ክፍል ተማሪዎችን ያስተምር ነበርና ተአምርን የማይቀበል አስተማሪ አውቃለሁ።
And he said to these bright and discerning children,
ይሰው ለነዚህ ብሩህ ሕፃናት እንዲህ ነበር ያላቸው።
When Moses led the Israelites through the Red Sea, it wasn't really a sea at all.
ሙሴ እስራኤላውያንን ወነተኛ ባህር ከፍሎ አልነበር የሚያሻገራቸው አላቸው።
Then the teacher continued.
ቀጠለና
Actually Moses and the Israelites walked across a 2-inch deep marsh called the Red Sea.
ሙሴና እስራኤላውያን ያቋረጡት 2 ኢንች ጥልቀት ያለውንና ቀይ ባህር የተባለውን ረግረጋማ ስፍራ ነው አላቸው።
At that point one of these bright 6th grade students spoke out.
በዚህን ጊዜ ከህፃናቱ መካከል አንደኛው እንዲህ አለ።
Wow! Then it must have been a real miracle when God drowned Pharaoh's whole army in a little puddle of water.
እንግዲያውስ እግዚአብሔር የፈርዖንን ወታደሮች በዚያች ትንሽ ውሃ ውስጥ ማስመጡ ትልቅ ተአምር ነው አለው።
The scripture tells us that a miracle takes place when God's power intervenes in the natural world with supernatural power.
መጽሐፍ ቅዱስ ተአምራት የሚፈጸመው በፍጥረታዊ ዓለም ውስጥ የእግዚአብሔር ኃይል መለኮታዊ በሆነ ጣልቃ ገብነት ሲሰራ እንደሆነ ይናገራል።
The Lord Jesus Christ demonstrated again and again that as God in human flesh, his miracles were foolproof.
ጌታ ኢየሱስ ክርስቶስ በስጋ እንደተገለጠ አምላክ ተአምራቱን ደግሞ ገልጧል።
They were instantaneous.
ተአምራቶቹ ቅጽበታዊ የነበሩ ሲሆን
and they had a 100% success rate.
100% ስኬታማ ነበሩ።
Miracles were Jesus's demonstration of his power over nature and over demons.
ተአምራቱ ኢየሱስ ኃይሉን በፍጥረትና በአጋንንት ላይ የሚገልጥባቸው ነበሩ።
Miracles were Jesus's demonstration of his power over diseases and over death.
ተአምራቱ በበሽታና ሞት ላይ ኃይሉን ይገልጥባቸው የነበሩ ናቸው።
Miracles were Jesus's demonstration of his amazing and astounding power as God incarnate.
ተአምራቱ ስጋ የለበሰውን እግዚአብሔርን አስደናቂና አስገራሚ ኃይል የሚገልጡ ነበሩ።
And that is why John the disciple whom Jesus loved uses a special word for describing Jesus's miracle.
ለዚህም ነው ጌታ የወደው የነበረው ዮሐንስ የኢየሱስን ተአምር በልዩ ሁኔታ ገለጣቸው።
He uses the word Simeon or a sign.
ዮሐንስ ተአምራትን ለመግለጥ ሲሚዮን ወይም ምልክት ብሎ ነው የሚጠቀመው።
As far as John was concerned,
በዮሐንስ መረዳት መሰረት
Jesus's miracles were a definite sign.
የኢየሱስ ተአምራት ምልክቶች ናቸው።
And clear indication of who Jesus is.
ስለማንነቱ የሚያሳይ ግልጽ ማስረጃዎች ናቸው።
As far as John was concerned,
እንደ ዮሐንስ እምነት
Jesus's miracles were the sign that he is the Messiah and divine son of God.
የኢየሱስ ተአምራት የእርሱን መሲህነትና የእግዚአብሔር ልጅነት የሚያሳዩ ናቸው።
John tells us again and again.
ዮሐንስ ደግሞ
that the disciples saw and believed.
ደቀ መዛሙርቱ አይተው እንዳመኑ ይናገራል።
The crowd stood in amazement and believed.
ህዝቡም ተደንቀው አመነዋል።
According to John's gospel, these signs were given so that you may believe.
በዮሐንስ ወንጌል መሰረት ተአምራቶቹ የተደረጉት እንድታምኑ ነው።
John records 7 of these Simeons or signs in his gospel.
ዮሐንስ በወንጌል ውስጥ 7 ምልክቶችን የዘረዘረ ሲሆን
That is 7 before the resurrection and 1 after the resurrection making a total of 8.
እነዚህም ከትንሳኤው በፊት የተደረጉ ሲሆኑ ስምንተኛው ግን ከትንሳኤው በኋላ ነበር የተደረገው።
If you are joining us for the first time today, we are going to begin a series of messages about these 7 signs in the Gospel of John.
እያደመጣችሁን ያላችሁት ለመጀመሪያ ጊዜ ከሆነ በዮሐንስ ወንጌል ውስጥ ስለተጠቀሱት 7 ምልክቶች አዲስ ተካታይ ትምህርት ልንጀምር ነው።
Each of these 7 signs provide us with a deep spiritual truth.
እነዚህ ታምራት ጥልቅ የሆነ መንፈሳዊ እውነታን ይሰጡናል።
They show us our inadequacy and Jesus's all sufficiency.
የእኛን ጎድለትና የኢየሱስን ምሉዕነት ያሳዩናል።
They show us our inability to cope and God's provision.
የእኛን አለመቻልና የእግዚአብሔርን መግቦት ያሳዩናል።
Thus in changing water into wine.
በመሆኑም ውሃውን ወደ ወይን ጠጅ መለወጡ
In healing of the sick.
በሽተኛውን በመፈወሱ
Jesus defeated our crippling disabilities.
ሽባነታችንን አሸንፎታል።
In the feeding of the multitudes.
5000ን በመመገቡ
Jesus demonstrated his inexhaustible resources in the face of our barrenness.
ኢየሱስ በባዶነታችን ላይ ሙላት እንደሚሆን አሳይቶናል።
In walking on the water.
በውሃ ላይ በመራመድ
Jesus contrasted our helplessness in the face of the awesome forces of nature. And his mastery over it.
እኛ የፍጥረትን ኃይል ለመቋቋም የማንችል ነገር ግን እርሱ በዚያ ላይም ቢሆን የበላይ እንደሆነ አስገንዝቦናል።
In the opening of the eyes of the blind man.
የዓይነ ስውሩን ዓይን በመክፈት
Jesus revealed our natural blindness and himself as the light of the world.
የኛ መንፈሳዊ ውርነት ያበራልን ሲሆን ራሱም የዓለም ብርሃን መሆኑን ገልጧል።
In the raising of the dead.
የሞተውን በማስነሳት ደግሞ
We see our defeat by death and Jesus's victory over death.
በሞት መሸነፋችንና እርሱ ሞትን ድል ማድረጉን እንመለከታለን።
Each miracle has a significance and a meaning.
እያንዳንዱ ተአምር ትርጉም አለው።
Each miracle is intended to point us to God and God's provision in Jesus Christ.
እያንዳንዱ ተአምር ወደ እግዚአብሔር የሚጠቁመንና በክርስቶስ በኩል ያለውን የእግዚአብሔርን ቸርነት የሚያሳየን ነው።
Each miracle is to the glory of God.
እያንዳንዱ ተአምር ለእግዚአብሔር ክብር የሚሆን ነው።
Each miracle has spiritual meaning.
እያንዳንዱ ተአምር መንፈሳዊ ትርጉም አለው።
Each miracle conveys to us some deeper biblical principle.
እያንዳንዱ ተአምር ጥልቅ ወደ ሆነ መጽሐፍ ቅዱሳዊ መርህ የሚወስደን ነው።
So in today's message from the miracle of changing water into wine, we see a sign.
ናም ዛሬ ኢየሱስ ውሃውን ወደ ወይን ጠጅ ከለወጠበት ተአምር ምልክትን እናያለን።
This sign is for the life-giving power of Christ against the ritualism of Judaism.
ምልክቱ ከአይሁድ ሕግ ይልቅ የክርስቶስን ሕይወት ሰጪ ኃይል ያመለክታል።
It signifies that there is a transforming power with Jesus.
በኢየሱስ የሚሆን አዲስ ኃይል እንዳለ ይጠቁማል።
Jesus changes the water of Christless religion into the richness and fullness of his grace.
ኢየሱስ ክርስቶስ የለሽ ከሆነው ሃይማኖት ወደ ጸጋው ሙላትና ብልጥግና ለወጠው።
Jesus changes the water of uncertainty and legalism into the wine of liberty and eternal life.
ኢየሱስ ዋስትና ከሌለው እንዲሁም ከሕግ ሥርዓት ወደ ነጻነትና የዘላለም ሕይወት ለወጠው።
Jesus changes the water of the imperfection of the law into the wine of the perfect gospel of the good news.
ወደ ፍጽምና ከመያደርሰው የሕግ ውሃ ወደ ምሥራቹ ቃል ወይን ለወጠው።
Jesus changes the water of the dreariness and the drudgery of everyday life into the wine of his joy and contentment.
አድካሚ ከሆነውና ከማያስደስተው የሕይወት ውሃ ደስታና ጥጋብ ወደ ሞላበት ወይን ቀየረው።
Turn with me please to John chapter 2 verses 1 to 10.
የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ያለውን ከኔ ጋር አብራችሁ ክፈቱ። በሦስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስትን ሥራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው።
The story is familiar to many of us.
ብዙዎቻችን ታሪኩን እናውቀዋለን።
Jesus had just begun his public ministry.
በዚህ ስፍራ ላይ ኢየሱስ አገልግሎቱን ገና መጀመሩ ነበር።
He goes to a wedding of someone presumably related to Mary his mother.
ለእናቱ ማርያም ቅርብ በሆኑ ሰዎች ሰርግ ላይ ሊታደም ሄዶ ነበር።
Some traditions say that Mary was a sister of the bridegroom's mother.
አንዳንድ ትውፊታዊ ጽሑፎች እንደሚናገሩት ማርያም የሙሽራው እህት ነች ይላሉ።
If that is the case, that explains Mary's deep concern for saving this poor family from the embarrassment and the shame of not having enough wine.
እንደዛ ከሆነ ደግሞ ይህ ምስኪን ቤተሰብ በወይን ጠጅ እጦት እንዳያፍሩ ማርያም ተጨንቃ እንደነበር ያሳያል።
In the ancient times, there was a strong element of reciprocity about weddings.
በጥንት ጊዜ በሰርግ ወቅት መስጠትና መቀበል የተለመደ ነገር ነበር።
Also, certain legal actions could be taken by the father of the bride if her groom and his father did not provide proper festivities.
ሙሽራው ተገቢውን ድግስ ማድረግ ሳይችል ሲቀር የሙሽሪት ወላጅ አባት ሕጋዊ የሆነ እርምጃ ይወስዳል።
You have to understand this kind of wedding to understand the intensity of the situation.
የዚህ አይነት ጋብቻ ውጥረቱ ምን ሊሆን እንደሚችል መገንዘብ አለባችሁ።
Before the marriage can take place, a betrothal ceremony has to take place.
ሰርጉ ከመደረጉ በፊት የማጨት ስነ ስርዓት ይደረጋል።
This is a lot more than just an engagement party.
እንዲህ አይነቱ ስርዓት ደግሞ ከተራ የቀለበት ስነ ስርዓት የበለጠ ነው።
This is a contractual and solemn pledging of the couple to each other.
ጥንዶቹም ይህን ውል ከበድ ባለ አኳኋን ይዋዋላሉ።
The betrothal ceremony was so binding that to break it would be the equivalent of divorce proceedings.
የማጨት ውሉን ማፍረስ ልክ ጋብቻ እንደማፍረስ ይቆጠር ነበር።
At the conclusion of the betrothal period, which is negotiated by the parents, marriage takes place.
ከዚያም በማጨት ስነ ስርዓቱ ላይ በመሽሮቹ ወላጆች ስምምነት የሰርግ ስነ ስርዓቱ ይካሄዳል።
Normally a wedding would take place on a Wednesday if the bride was a virgin and on a Thursday if she was a widow.
ሙሽሪት ድንግል ከሆነች የጋብቻ ቀኑ ሮብ ሲሆን መበለት ከሆነች ደግሞ ሐሙስ ይፈጸማል።
On the wedding night the bridegroom and all of his male friends make their way in a procession to the bride's house.
ሮብ ምሽትም ሙሽራውና ወንዱ ጓደኞቹ ወደ ሙሽሪት ቤት ጉዞ ያደርጋሉ።
This would often take place at night so that their procession was a spectacular torchlight procession.
ነገሩን በምሽት የሚያደርጉት እንዳይታይ ስለሚፈልጉ ነው።
The bridegroom knocks at the door of the bride's house.
ከዚያም እንደደረሱ ሙሽራው የሙሽሪትን ቤት በር ያንኳኳል።
When the door is opened, the groom makes certain promises to the father of the bride.
በሩ እንደተከፈተም ሙሽራው ለሙሽሪት አባት ቃል ይገባል።
Then the bridegroom and the bride join in the procession back to the groom's house where the wedding takes place.
ከዚያም ሰርጉ ወደሚካሄድበት ወደ ሙሽራው ቤት ሙሽሪትን ይዘው ይሄዳሉ።
The wedding festivities were not just a simple dinner or a banquet.
የሰርግ ድግሱ ቀላል ራት ወይም ዝም ብሎ የአንድ ቀን ዝግጅት ብቻ አይደለም።
Some wedding feasts would last as long as a week or even longer.
አንዳንድ ሰርጎች ሳምንት ወይም ከዚያ በላይ ሊወስዱ ይችላሉ።
Sometimes before the end of this particular wedding feast the wine ran out.
እናም በዚህ ሰርግ ላይ ስነ ስርዓቱ ከመለቀቁ በፊት የወይን ጠጁ አለቀ።
Presumably 2 or 3 or 4 days into the feast.
ምናልባትም 2 ወይም 3 ወይም ደግሞ 4 ቀን ያህል ብቻ ድግሱ ከተካሄደ በኋላ ሊሆን ይችላል።
Running out of the beverage in the middle of your festivities means that you are too poor to adequately provide for your wedding.
በድግሱ መሃል መጠጥ አለቀባችሁ ማለት ደሃ የሆናችሁና ሰርግ ለመደገስ የበቃችሁ እንዳልሆናችሁ ያስቆጥራል።
That is a cause for permanent shame and embarrassment.
ይህ ደግሞ ለሁልጊዜ የሚሆን አፍረትና ውርደት ውስጥ ያስገባል።
This could cause the father of the bride to sue the groom for not fully discharging his duty of hospitality.
ይህ ደግሞ አባትን እስከ መክሰስ የሚያደርስ ነው።
In most current cultures, if something like this happened,
አሁን ባሉ ባብዛኞቹ ባህሎች እንደ አይነት ነገር ሲከሰት
we would go out and talk about the bride's father behind his back and say how cheap a host he was and that would be it
ደጋሹን ከጀርባ ሆነን እናማለን ዝግጅቱንም እናጠላላለን
back then it was a bit more serious than that
ያን ጊዜ ግን ከዚህ የከፋ ነበር
I want to say something here as an aside before I get to my message
ወደ ትምህርቱ ዋና ሐሳብ ከመሄዴ በፊት አንድ ነገር መናገር ፈልጋለሁ
Some people try to use this passage as an excuse for consuming an inordinate amount of alcohol.
አንዳንድ ሰዎች ይህን የመጽሐፍ ቅዱስ ክፍል መጠጥን ለመጠጣት እንደማመካኛ ይጠቀሙበታል።
That is wrong.
ይህ ግን ስህተት ነው።
Most scholars argue that the wine in those days was so mixed with water that it had no more than 2 or 3% alcohol content.
ብዙ ምሁራን በዚያ ዘመን የነበረው ወይን ጠጅ በውሃ የተበረዘና ከሁለት ወይም ከሶስት በመቶ በላይ አልኮልነት ያልነበረው እንደሆነ ይናገራሉ
And that is why Leviticus 10:9 makes a distinction between wine and strong drink.
በዘሌዋውያን ምዕራፍ 10 ቁጥር 9 ላይ በወይን ጠጅና በአልኮል መካከል ልዩነት የተደረገው ለዚሁ ነው
The mixture was 3 parts water and 1 part wine.
ሲያደባልቁት ደግሞ ወይኑ አንድ ብርጭቆ ከሆነ ውሃው 3 ብርጭቆ ይሆናል
In other words, you would have to drink about 22 glasses of this kind of wine to get the same effect of 2 alcoholic drinks.
ይህ ማለት ደግሞ የወይን ጠጅ እንዲያሰክራችሁ ከፈልጋችሁ 22 ብርጭቆ በላይ የወይን ጠጅ መጠጣት ይኖርባችኋል ማለት ነው።
So no one can use this passage as an excuse for using alcohol.
እናም ማንም ይህን ክፍል መጠጥን ለመጠጣት እንደማመካኛ አድርጎ መጠቀም አይችልም።
Now back to the message.
አሁን ወደ ትምህርቱ እንመለስ.
Up to this point of his life, Jesus performed no miracles.
ኢየሱስ እስከዚህ ሰዓት ድረስ ምንም ተአምር አላደረገም ነበር.
This was his first.
ይህ የመጀመሪያው ተአምር ነበር.
But Mary knew who he was.
ማርያም ግን ማን እንደነበር አውቃለች.
Mary knew what the angel told her before his birth.
እሱን ከመወለዷ በፊት መልአኩ ስለርሱ የነገራትን ታውቅ ነበር.
Mary knew that she conceived him while she was still a virgin.
ማርያም በድንግልናዋ እንደጸነሰች ታውቃለች።
So she asks if he would supernaturally intervene.
እናም በመልኮታዊ ሁኔታ ጣልቃ እንዲገባ ጠየቀችው።
She asks him to save these folks from having a permanent scar in the community.
እነዚህ ምስኪን ሰዎች በማህበረሰቡ ከመደርስባቸው ውርደት እንዲታደጋቸው ለመነችው።
By the way, when Jesus calls Mary his mother woman in verse 4,
በነገራችን ላይ በቁጥር 4 ላይ ኢየሱስ አንቺ ሴት ብሎ እናቱን መጥራቱ
This is not rudeness.
የነቀት ንግግርን አያሳይም.
This is a term of endearment of that time.
በዚያን ዘመን የፍቅር መግለጫ የሆነ አጠራር ነበር.
And so Mary asks the servants to do whatever he tells them.
ማርያምም ለአገልጋዮቹ የሚላችሁን አድርጉ ብላ ነገረቻቸው.
Jesus asked the servants to fill the 6 jars with water.
ኢየሱስም በስድስቱ ጋኖች ውስጥ ውሃ እንዲሞሉበት ጠየቃቸው።
These jars of water were used in the ritual of purification.
እነዚህን ጋኖች ለሃይማኖታዊ መንጻት ስነ ስርዓት ይጠቀሙበት ነበር።
And when they were filled to the brim,
ጫፍ ድረስ ከሞሉ በኋላም
Jesus changed the water into wine and then they served it to the guests.
ኢየሱስ ወደ ወይን ቀየረውና ለእንግዶቹ እንዲያቀርቡት ነገራቸው.
I want you to tune in next time and I will tell you the spiritual significance of this miracle.
በሚቀጥለው ፕሮግራማችን የዚህ ተአምር መንፈሳዊ አንድምታውን እነግራችኋለሁና ሬዲዮናችሁን ክፈቱ.
My listening friends, it's very important that you tune in so that you get the full understanding of this miracle.
ውድ አድማጮቼ ሆይ ሬዲዮናችሁን ከፍታችሁ መስማታችሁ ስለ ተአምሩ ሙሉ መረዳት እንድታገኙ ያስችላችኋል።
Because I'm going to tell you some things that you might never expect to hear about this miracle.
ምክንያቱም ስለዚህ ተአምር ከዚህ ቀደም ሰምታችሁ የማታውቁት ነገር ስለምነግራችሁ ነው።
Until then I wish you God's richest blessing.
እስከሚቀጥለው ጊዜ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን። ተከብራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ነው። ደግሞ አለው 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድረገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ። እንግዲህ ጌታ ወይ እንዳስቴ ወይ ላርገ በቀረልኝ ዘመን ይፈቃደህ እንዳርጋስቴ
Okay.